تسلولت پروگرامچن اهون ای جمرال በመጽሐፍት ዓለም ፕሮግራማችን በአቤ ጉበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ ትረካ ክፍል 20 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ቆብልሽ ነው ንገሩኝ እናንተ ገባን የምትሉ ይሄ ነው ብላችሁ የሰው ልጅ ባህሉ ጥፋቱን ጥፋቱን ባንድ ፊት አርጉና ልማት ደግነቱን ወደዚህ ለዩና አንተ ሷን ጓሉና ጥርስ አድርጋችሁ ንገሩኝ የሰው ልጅ ይሄ ነው ብላችሁ በሸፌድ ተንጓሎ ምርትና ክርታዱ የሚለይ አይደለም አንደኛው ከአንዱ እንደ ስንዴ አይደለም የሰው ልጅ ፍጥረቱ ተንጓሎ የሚለይ ገለባና ምርቱ ስንዴና ክርታድ ነው ባንድነት ታምሶ ምርቅና ፍትፍት ነው ባንድ ተለውሶ ተዋህዶ ያለ ባንድ አካል ባንድ አምሳል ጥፋትና ልማት የሰው ልጅ ይባላል አንዳንድ ቀን ሲሆን ደስ ደስ ይለኛል በሆነ ባልሆነው ሳቅ ሳቅ ያሰኘኛል አላፊና ግዳሚው ዘመድ ይመስለኛል ላገኘሁት ሁሉ ደስ ያናግረኛል ዘንድ ያለ ሰዓት ስለ ሰው ሳስብ ገሆኖ አየሁት የዋህ እንደረግብ ለመስደቅ ምኞቱን ትግሉን አስብና ቅን ስራ ለመስራት ድካሙን አይና ቅዱስ ነው ቅዱስ ነው ብዬ ጠራዋለሁ የእግዚአብሔር አምሳል መሆኑን አምናለሁ በደና ሽብሃል አዋርደህ አትያው ከመላእክት በታች ቅዱስ የሰው ልጅ ነው የአንድ ሰው ልጆች ነን ሁላችን በመላ አንደኛው ቢጠቁር አንደኛው ቢቀላ አንዱ ቢሆን ድሃ አንዱ ባለጸጋ ፍሬ ቢስ ነገር ነው ይህ የለውም ዋጋ አንድ ሰው ልጆች ነን መዋደድ አለብን ይህ ነው ቁም ነገሩ መርሳት የሌለብን አንዳንድ ቀን ሲሆን እንዲደስ ይልሃል ደግሞስ በሌላ ቀን እንዴት ያረጋሃል አንዳንድ ቀን ደግሞ በጣም ይከፋኛል ደግስ ይናገሩኝ ክፋን አልግረኛል ሰላምታ ሲሰጡኝ ብትር ይቃጣኛል ይሄጃ መሸሻ ስፍራ ይጠፋኛል ሰው የሚባል ነገር ላይ ነው ያስጠላኛል ሰው ምንድነው ይሄ ያልኩኝ እንደሆነ በተንኮል በክፋት ልቡ ይደነደነ ሲወዱት የማይወድ ሲያምኑት የሚከዳ ደስ የሚለው ፍጡር ወንድሙን ሲጎዳ ወዳጅ መስሎ ጠላት ደግ መስሎ ክፉ ወለላማር መሳይ የሚወጣው ካፉ ልቡ ሲሰነጠቅ ብቅ ይላል ሸፈፉ ሰው ላይ ላዩን ሲያዩት ሞኝ በግ ይመስላል አጎዛው ሲገፈፍ ተኩላ ሆኖ ያርፋል እንደ በግ ሆኖ ነው ሰው የሚወለደው ካደገ በላይ ነው ተኩላ የሚሆነው ሰው ከእናቱ ማጠን ሲወጣ ሲወለድ ሕፃን ሆኖ ሳለ በእግሩ ሳይራመድ ማገር ሳይጀምር ሳይለይ ዘመድ ባዳ በፍጹም አይልም ወዳጆቼን ንርዳ ወንድሜንም ልውደድ ጠላቴንም ልጉዳ እንዲህ ያለ ሐሳብ ካንጎሉም ይፈልቀው ሰው መዳሁን ትቶ መሄድ ሲጀምር ነው ራቁት ሆኖ ነው ሰው የሚወለደው ካደገ በላይ ነው ክፋት የሚለብሰው ሻው ካደገ ሳይውት ተክሏን ይመስላል ጻን ሆኖ ሳለ በግ ሆኖ ይገኛል ተናክሶ ሊያልቅ ነው ተባልቶ ተባልቶ በሰው ልጅ መካከል ፍቅር ዘሩ ጠፍቶ የዳር ዘሽታ ፍጥረትን መስፈጀው ቁንፋን ራስ ምታት ሰውን መስገደለው የሰው ልጅ እኮ ነው ሰውን ይጠረሰው ለሰው ልጅ እንደ ሰው ማንም ጠላት የለው ዘንዶ ነው እባብ ነው የሚሉት ውሸት ነው ደግም ሆነ ክፉ ቢጠላም ቢወደው ወዳጁም ጠላቱም ለሰው ልጅ ያው ሰው ነው አብረው የሰው ልጆች በሰላም አይኖሩም ደግሞም ለየብቻ መሰንበት አይችሉም ምን ቢተላለቁ ምን ባይዋደዱ ሰው ያለ ሰው አይሆን ወዴትም ቢሄዱ ሰው አንድ አካል ሆኖ ሁለት ምግባር አለው ጨካኝና ሩሩ ክፉና ደግ ነው ንገረኝ አጣርተህ ክፋት ደግነቱን አታዘበራልቀው ቀንና ሌሊቱን ፋት ጨለማ ነው አምሳለ ጽልመት የቀን ብርሃን ነው ደግሞም ደግነት ሰው እንዴት ይሆናል ቀንና ጨለማ ለአንድ አካል ሁለት መልክ የትም አልተሰማ እኔ ነግርሃለው ይኸው ትሰማለህ አንድ አካል ሁለት መልክ ሆኖ ታየዋለህ አንድ አካል ሁለት መልክ ቢሆን አንወድም ግን የሆነ ነገር ከቶ አይለወጥም እኛ ምንፈልገው ሰው ክፋቱ ቀርቶ ማሩ ከሰፈፉ በደንብ ተለይቶ እሬቱ ምሬቱ ወደዚያ ተትቶ ወለላ እንዲሆን ነው ተጨምቆ ተጣርቶ አሁን ገና ገባኝ እኔ የምፈልገው እኔ የሰው ልጅን እንዲሆን የምለው ያልሆነውንና የማይሆነውን ነው ብፈልግ ባልፈልግ ቁም ነገርም የለው የሰው ልጅ እንደሆን እሬትና ማር ነው ሰው የሚፈልገው ሊሆን የሚመኘው ያልሆነውንና የማይሆነውን ነው የሆነውን ነገር ሰው ፍጹም አይወድም የማይሆነውንም ቢለፋ አገኝም ለፍልፈን ለፍልፈን ፍሬካንቷን ሁን ለዛሬው ወሪያችን አዝመራ ይህ ይሁን ባለመሆንና በመሆን መካከል ሳይሻገረው አለ ትልቅ ገደል የማይሆነው ነገር ምን ጊዜም አይሆንም የሆነውም ነገር ከቶ አይለወጥም አውቆ አለመቻሉን ይህን ለመለወጥ በከንቱ አይድከም ሰው አርፎ ይቀመጥ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናፍ ታሪካዊ ልቦለድ
ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። የመጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ህይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ህይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ።
ክፍል 20
ታጠቅ ብሎ ፈረስ ካሳ ብሎ ስሙ ማርባር ቢሸበራል ኢየሩሳሌም እኔማዩ ቱርክማይ የምሸሽ ነው ፈረሱ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ
ምዕራፍ 42 ታላቁ ብትር። አጼ ቴዎድሮስ ገንብቻለሁ ብለው ጣራውንና ጌጣጌጡን ማዘጋጀት የጀመሩለት ታላቅ ግንብ በአራቱ ማዕዘን እየተሰነጣጠቀ ለመውደቅ ሲናጋ ሲያዩ ያን ግንብ ከውድቀት ለማዳን በየማዕዘኑ ሲሯሯጡ እንደገና ወዳመጸው የወሎ ግዛት ዘመቱ። በወሎ አካባቢ ያመጹባቸው ወንበዴዎች ከመጀመሪያው በጠላትነት የቆዩት እና መዴ በሸብ ብቻ አልነበሩም። የራሳቸው ሹማምንት የመቅደላው ደጃች ሊበን ባይሻል ጦርነት ላይ ተማርከው አስራዋቸው ከቆዩ በኋላ ይቅርባዩ ንጉሠ ነገሥት ፈተው በአባታቸው አገር ሹማዋቸው የነበሩት ዋክሹም ገብረ መድህንና ሌሎችም ብዙዎች እንደዚሁ ሸፍተው ነበር። ኢትዮድሮስ ፊታቸውን ወደ ወሎ ማዞር እንደተሰማ እነ ደጃች ሊበንና እነ መዴ በሽር በያጣጫው ፈረጠጡ። ዋክሹም ገብረ መድህን ግን ከብዙ አመፀኞች ጋር ሆነው ንጉሠ ነገሥቱን ጦርነት ገጥመው ጥቂት እንደተዋጉ ተማረኩና ለፍርድ ቀርበው በስቅላት ተቀጡ። ንጉሠ ነገሥት ቴዎድሮስ የወሎንና የአካባቢውን ሁኔታ እያረጋጉ ለመቅደላም ታማኝ አሽከራቸውን ግራዝማች አለሜን ሹመው በዚያው በሚገኙበት የችግር ጊዜ እኛ ታላቅ ንግሥት በድንገት ታመሙ። አጼ ቴዎድሮስ በዚያ ታላቅ ፈተና ላይ እንዳሉ ፈተናቸውን ለመቋቋም ከሚጽናኑባቸው ከፍተኛ ኃይሎች በአንደኛዋ ላይ እጅግ አስጊ የሆነ ነገር ደረሰ። በደፋሩ ወንድ ልብም ያልተለመደ ስጋትና ሽብር ተፈጠረ። እቴጌ ተዋበች ከታመሙበት ቀን ጀምሮ አጼ ቴዎድሮስ በየቀኑ ከሚሰሙት የፍርድ ሥራ በቀር ሌላውን ሁሉ ሥራ ለጊዜው ራሳቸው ተወጥ አድርገው ለታማኝ አሽከሮቻቸው ትተውት ነበር። ነገር ግን በግል ኑሯቸው ላይ ለደረሰ ችግር ሲጨነቁ እግዚአብሔር የጣለባቸውን አደራ እንዳያጓድሉ በማሰብ ከእቴጌ ተዋበች ጎን ቁጭ ብለው ከበሽተኛው አይበልጥ በስሜት ሲሰቃዩ ይቆዩና እስከ መጨረሻው ደህና ነኝ ብዙ አይጨነቁ እያሉ ብዙ ችግር የሚያዋክባቸው ባለቤታቸውን ከማጽናናት ያላቋረጡት ንግሥት እንደተለመደው አሁንስ ቀለል ብሎኛል ሲሏቸው በልባቸው ጥቂት ተስፋ ይዘው የሕዝብ ጉዳይ ለመስማት ይወጣሉ። ነገር ግን ምንም ያህል ሳይቆዩ ልባቸው ናድ ናድ ይልባቸውና ንግሥቲቱ ወደ ተኙበት ድንኳን ይመለሳሉ። በማንኛውም ችግርና ፈተና ፊት ፍርሃትና ሽብር ታይቶባቸው የማያውቀው ብርቱ ሰው በዚህ ጊዜ እንዲህ ሲሸበሩና ሲጨነቁ ሲታይ እጅግ ያሳዝኑ ነበር። ቀኑን በዚህ ሁኔታ ሲውሉ ሌሊቱን በድንኳኑ ቤተ ክርስቲያን ሲጸልዩ ያነጉት ነበር። ምግባቸውንም በጥሬ ሽምብራ ወስነውት ነበር። ሞቱ የእቴጌ ተዋበች ሆነ እንጂ በሕመሙ ይበልጥ የተሰቃዩትስ አጼ ቴዎድሮስ ናቸው። ሞቱም ቢሆን መቼም ሰው ቆሞተ ሄደ ሞታ ይባልም እንጂ ያጤ ቴዎድሮስን ህይወትም በከፊል ገሎታል። በጣም ያስተዋለው አልነበረም እንጂ ይህ ሞት የኢትዮጵያን ህይወትም በጣም ወርቷል። አጤ ቴዎድሮስ ወጣ ብለው ወደ ድንኳኑ ሲመለሱ ንግስቲቱ ደከም ብለው በፊታቸውም ላይ ክፋትና ያልተለመደ ላህይ ተቀብቶበት ሲያዩ አንድ አይነት አስጨናቂ ፍርሃት ልባቸውን ያውቀዋል። እመቤቴ የኔ እናት አሁንስ ጥቂት አልተሻለሽም? ይላሉ የተጨነቁት ንጉሠ ነገሥት። ተሽሎኛል፣ ደህና ነኝ፣ ግድ የለም ሥራውን ይከታተሉ ይላሉ እቴጌ ተዋበች። አንድም ቀን አሞኛል፣ ያዙኝ ልቀቁኝ፣ አንሱኝ ጣሉኝ ሳይሉ ለሞት ያደረሳቸውን በሽታ በትዕግሥት ችለው በብርታታቸው ባለቤታቸውን ሲያበረታቱ ቆዩ። አጼ ቴዎድሮስ ግን ምንም እንኳ ብርቷ ንግሥት ሥቃያቸውን በትዕግሥት ቢሸከሙት አዳር አዳር እየተዳከሙና በሽታው እየጠናባቸው መሄዱን ሲያዩ ስጋቱ በዚያው ልክ እየበረታባቸው ስለሄደ ነፋሻማ ወደ ሆነውና ደስ ወደሚለው አቅጣጫ ሁሉ እየተዘዋወሩ በመስፈር የንግሥቲቱን ጤንነት ለማሻሻል ሞከሩ። ከዚህም በቀር መድኃኒት የተባለውን ሁሉ ራሳቸው በእጃቸው እያቀመሱ ሰው ለሰው ሊያደርግ የሚችለውን ጭንቀትና መከራ ማንም ከሚያደርገው በላይ ቢያሳዩም እኒህ ብርቱ፣ እኒህ ተወዳጅ፣ እኒህ የባላቸው ጠባቂ መልአክ የሆኑ ታላቅ ሴት እረፍት ከማያውቁት ባለቤታቸው ጋር በድንኳን ሲንከራተቱ ኑረው በድንኳን ውስጥና በአልጋ ላይ ሲንከራተቱ ሕይወታቸው አለፈች። በዚህ ጊዜ በአጼ ቴዎድሮስ ላይ የወደቀውን ታላቅ የሐዘን በትር ለመግለጽ ማንኛውም የቃላት አሰካክ በቂ አይደለም። ጓደኛዬ፣ እናቴ፣ እመቤቴ፣ ገሬዴ፣ አረ ትንሽ ቆይ፣ አረ ንግሥት እንዲኖራ፣ አረ ንግሥት እንደዚህ ሁና ኑራ አትሞትም፣ አረ ተቤትሽ ላድርስሽ እያሉ በሬሳው ላይ ሲወድቁ ሲነሱ እመቤቴ፣ እናቴ፣ ለማን ጥለውኝ፣ ብቻዬን ለማን ጥለውኝ እያለ እንባውን እንደ ጎርፍ የሚያፈሰው ሊቀ መኳስ ዮሐንስ ቀረብ ብሎ ከሬሳው ጋር ቁም ለቁም ከሚዘረጉበት ያነሳቸው ነበር። እናቴ እናቴ፣ እኔ ነኝ ገዳይሽ፣ ይቅርበይ፣ ማሪኝ፣ የኔ ከፍታታ፣ እግዚአብሔር ምን ሲል ተኔ ጣለሽ እያሉና እየተንሰቀሰቁ ያ ብዛቱ የታወቀው እንባቸው በጥፉ በስቶ በአንገታቸው እየወረደ ልብሳቸውን ሲያርሰው መመልከት ማንንም የሚያስለቅስ ነበር። አቡነ ሰላማ እንኳ በንጉሠ ነገሥቱ ጎን እንደቆሙ ጃንሆይ፣ መቼስ ምን ይደረጋል? ከእግዚአብሔር ጋር መታገል አይቻል ይቻሉት እንጂ እያሉ ያፈሰሱት እንባ ቀላል አልነበረም። የአጼ ቴዎድሮስ የዚያ ጊዜ ሁኔታ ወዳጆቻቸውን ቀርቶ ጠላቶቻቸውንም ጭምር የሚያስለቅስ ከመሆኑም በላይ እሳቸውን የሚፈሩና የሚጠሉ ሰዎች እንኳ ቅጣት ቢታዘዝብን ያስምሩናል ብለው የሚተማመኑት በእቴጌ ተዋበችና በሊቀ መኳስ ዮሐንስ ስለነበር ለእቴጌ ተዋበች የደም እንባ ያለቀሱት ንጉሠ ነገሥቱን የሚፈሩትም የሚወዱትም ሰዎች በአንድ ላይ ነው። በዚያ ጊዜ በአጼ ቴዎድሮስ ብቻ ሳይሆን በፊታውራሪ ገብርዬ፣ በራስ እንግዳ፣ በሊቀ መኳስ ዮሐንስ፣ በግራዝማች ዓለሜና በሌሎችም ንግሥቲቱን በቅርብ በሚያውቁ ሰዎች ላይ የታየው ሐዘን የቴዎድሮስ ዘመነ መንግሥት ያለፈ አስመስሎት ነበር። አጼ ቴዎድሮስ በቁጣ አስረዋቸው ወደ ነበሩት ወደ ራስ እንግዳ ተፈተው ንግሥታቸውን እንዲቀብሩ ታላቁን መርዶ ሲልኩባቸው ካሳ ስለሞተ መጥተህ ቅበረው በሉት፣ ካልፈታኸው እያለች ሌት ተቀን ስትወተውተኝ ነው የሞተችው፣ ወይ እናቴ ወይ ጓዴ እያሉ ነበር ሰዎችን የላኩት። የእቴጌ ተዋበችን ሁኔታ እያንዳንዱ ኢትዮጵያዊ ቢያውቀው ኑሮ በዚያ ቀን ሊፈስ የሚገባው እንባ አንድ ታላቅ ምንጭ በሆነ ነበር። ከምስፍንናቸው ከወደቁበት ጊዜ ጀምሮ በደጓ ልጃቸው እየተረዱ የቆዩት ራስ አሊማ ይህን የቁም ሞት ከሰሙበት ጊዜ ጀምሮ እስከ ሞቱበት ድረስ የእንባ ምንጭ ሆነው ኖሩ። ልባቸው በሐዘን የተሰበረው ንጉሠ ነገሥት ሕሊና ያለውን ፍጡር ሁሉ ልብ በሚሰብር ሁኔታ እያለቀሱ የንግስቲቱን ሬሳ ይዘው ወደ ግሸን ማርያም ለመድረስ ተነሱ። የጌታዋ በች ሬሳ ከብዙ ጊዜ በኋላ ግሸን ማርያም ደርሶ ባረፈበት ቀን የነበረው ልቅሶና የዚያ ሁሉ ካህናት ዜማ ባንድ ላይ ሲሰማ ጠቅላላውን የሰው ተፈጥሮ የሚያፈላ ከባድ የመሸበር ስሜት ያሳድር ነበር። አጼ ቴዎድሮስ በጣም ርህሩህ ሰው ነበሩ። የጌታዋ በች ደግሞ ይበልጥ ርህሩህ አድርገዋቸው ይገኙ ነበር። እንባቸው ሳያቋርጥ በሚፈሰው ንጉሠ ነገሥት አእምሮ እጅግ ብዙ ትዝታዎች ይመላለሱ ነበር። የጌታዋ በች ለትዝታቸው መታሰቢያ የሚሆን አንድ ልጅ እንኳ ሳይተኩ በመሞታቸው ከዚያ ሁሉ ደግነትና ብርታት ቁንጅናና ፍቅር ጋር በአጼ ቴዎድሮስ ልቡና የሚመላለሰው አንድ ከፍተኛ ጉዳይ ይኸው ነበር። የጌታዋ በች ለአጼ ቴዎድሮስ ምን አይነት ድጋፍ እንደነበሩ ለሚያውቅ ሰው የእሳቸው ሞት በሕዝባቸው ክፋት፣ ሐዘንና ጭካኔ እያደረባቸው መሄድ በጀመረው ንጉሠ ነገሥት ሕይወታዊ አቋም ላይ የወደቀ ምን ያህል ከባድ በትር እንደነበረ ሊስተው አይችልም። የአጼ ቴዎድሮስን ሐዘን የእጥፍ እጥፍ ያደረገው ደግሞ ለንግሥቲቱ ጤንነት ይሻላል ተብሎ ወደ ታሰበው ቦታ መጓዝ ብቻ ሳይሆን በየአቅጣጫው ወደ ተነሱ ወንበዴዎች በዘመቱ ቁጥር በሽተኛዋን ንግሥት ባልጋት ይዘው ሲንከራተቱ ከመቆየታቸው በላይ ከሞቱ በኋላም በዘመቻውም በዝናሙም በውሃ ሙላቱም ሲባል ግሸን ቶሎ ሊደርሱ ባለመቻላቸው የንግሥቲቱን ሬሳ በሳጥን አሳሽገው ይዘው ለሁለት ወራት ግድም በየሄዱበት በድንኳን ሲንከራተቱ መሰንበታቸው ነበር። ወዳጆችና የመከራ ጊዜ። አጼ ቴዎድሮስ ደስታን እስከዚህም አያውቁትም። መከራ፣ ችግርና ፈተና ግን አብረዋቸው ተወልደው አብረዋቸው ያደጉና የኖሩ የሙሉ ሕይወታቸው ጓደኞች ነበሩ። ይህም ሲሆን እነዚህ ነገሮች ይበልጥ የሚጠነክሩባቸው ጊዜዎች ነበሩ። ለአጼ ቴዎድሮስ ማንኛውም የቅርብ ወዳጃቸውን ማጣት መከራ ሊሆንባቸው ይችላል። ነገር ግን ተዋበችን ማጣት ሰውን በማጣት ከሚደርስባቸው መከራ ከፍተኛው ነበር። በዚህ የመከራ ጊዜያቸውም እንደማንኛውም በመከራ የተሸነፈ ሰው የወዳጆች በቅርብ እየተገኙ ማጽናናት አስፈልጓቸው ነበር። በዚህ የመከራ ጊዜያቸው ከጥጋቸው ሆኖ ሲያጽናናቸውና እጅግ ሲረዳቸው የቆየው ሊቀ መኳስ ዮሐንስ ነበር። ሊቀ መኳስ ዮሐንስ መሸም ነጋም ከንጉሠ ነገሥቱ ድንኳን ሳይለይ ድሮ ያደርግ ከነበረው በበለጠ ስለ ውጭው ዓለም ስለ ተከናወነውና በመከናወን ላይ ስለሚገኘው የስልጣኔ ሥራ በዝርዝር ይነግራቸው ነበር። ንጉሠ ነገሥቱ ጥቂት የረፍት ጊዜ አግኝተው ሐዘናቸውን ማሰላሰል በሚጀምሩበት ጊዜ ጆን ቤል ይገባና ስለ ታላላቅ መሪዎች፣ ታላላቅ የጥበብ ሰዎች ስላከናወናቸው ሥራዎች፣ ስለ ሃይማኖት፣ ስለ ፍልስፍና፣ ስለ ስዕል፣ ስለ ስነ ጽሑፍ፣ ስለ ሙዚቃ፣ ስለ ሕክምና፣ ስለ ትምህርት፣ በጠቅላላው በአውሮፓ ስለነበረውና ስላለው ነገር ሁሉ ሲያጫውታቸው ይቆያል። በዚህም ጊዜ የተስፋ መቁረጥ ደመና ማንጃበብ የጀመረበት ሕሊናቸው የመኖርና የሰሙትን ሁሉ የስልጣኔ ሥራ ወደ አገራቸው የማስገባት ተስፋ ያሳድርባቸው ነበር። ሊቀ መኳስ ዮሐንስ ለአንድ ጉዳይ ራቅ ብሎ በሚገኝበት አንዳንድ ቀን ብቻቸውን ሾለክ ብለው ይወጡና ድንኳኖቹ በተተከሉበት ኮረብታ አናት ቁጭ ብለው የአካባቢውን ሁኔታ እየተመለከቱ በልባቸው ብዙ ጉዳዮችን ሲያወጡ ሲያወርዱ ይቆያሉ። ከዚያ ወደ ሰፈር ተመልሰው በድንኳናቸው ሲገቡ በድንኳኑ ብቻ ሳይሆን በዓለም ውስጥ ብቻቸውን የሚኖሩ ያህል መኖር ከብዶ ይሰማቸው ነበር። ከእቴጌ ተዋበች ጋር ሆነው የሚያውቁትን ነገር ባዩ ቁጥር ሳይወዱ በግድ እንባቸው እየገነፈለ ይመነጭባቸው ነበር። ከምግብ እንኳ ሳይቀር እቴጌ ተዋበች ያለመዷቸውን የቅንጦት ምግብ አይነቶች በፊታቸው እንዳይቀርቡ አዘው ነበር። የድንኳኑን ውስጥ በሙሉ ባይናቸው ሲቃኙ የተነጠፉትን ምንጣፎችና ሌሎችን ዕቃዎች ሁሉ ሲመለከቱ ሁሉም ነገር ለጥቅምም ሆነ ለደስታ የማይሆን የከንቱ ከንቱ የሆነ ነገር ሆኖ ይሰማቸዋል። በዚህ ጊዜ በገናቸውን ያነሱና የሐዘን ዝማሪያቸውን ይቀጥላሉ። ከወሎ ወደ ደብረ ታቦር እንደተመለሱ አንድ ቀን ማምሻ በጽኑ ሁኔታ ታሞ የነበረው ቆንስል ፕላውደን መኳንንቱ ሁሉ አስከትለው ወደ መኖሪያ ቤቱ ሄደው ከጠየቁት በኋላ የቆንስሉን ስቃይ ሲያዩ ሊቀመንበሩ ዮሐንስን ዛሬ በጣም ስለታመመ እሱ ስታጫውተው አምሽ ብለው ትተውት ሄዱ። ከዚያም ወደ ቤተ መንግስት ተመልሰው ለመኳንንቱ ብቻ የራስ ግብር ከገባ በኋላ ሁሉም እየተሰናበተ ወጣ። አጼ ቴዎድሮስም ብቻቸውን ቁጭ ብለው ባለፈው የህይወት ዘመናቸው ያሳለፉትን ጊዜ አሁን ያሉበትን ሁኔታ ከቴጌ ተዋበሽ ጋር የነበራቸውን ፍቅርና አንድነት ሁሉ በታላቅ ትካዜ ያስተላስሉ ቆዩና በገናቸውን ይዘው ማንጎራጎር ጀመሩ። ዋኔር ግብ ለመያዝ ለተቀን ተመኘው ግን ተጉጉት በቀር ምንም አላገኘው ሰው አገሩን መውደድ ሆኖበት አበሳ ፍትህና ህግ መውደድ ሆኖበት አበሳ ህዝቡን ነፃ ማውጣት ሆኖበት አበሳ ሳያተርፍ ሞተላችሁ ያልታደለው ካሳ እቴጌ ተዋበች የሴቶች ንግስት እቴጌ ተዋበች የወንዶች ወንድ ሴት ወንድ ነኝ ስላንቺን ቀማኝ ብርቱ ሞት እንኳኑ በረደኝ ሆነብኝ ቀዝቃዛ አካሌ በደነ ሆነብኝ ደንዛዛ ቀለም ሁሉ ጠፋኝ ሆነብኝ ደብዛዛ የተስፋ አበባ ተቆርጦ ጠለዛ ህዝቤን መግዛት ሳይሆን ለህዝቤን ድገዛ ተነሽ ምክር ስጪኝ የህይወቴ ለዛ እናቴ ተዋበች የኑሮዬ ቤዛ ተስፋዬ ሲጨልም ብርሃን እንዳላጣ ወይ አንቺ ወደ እኔ ነይ ወይ ወደ አንቺ ልምጣ እቴጌ ተዋበች አንጀቴ የኔ ሆድ አውቃለሁ ፈርሰሻል ሆነሻል ትቢያመድ ግን እነዚያ እጆችሽ ዳሰው ያጽናኑኝ እነዚያ ጣቶችሽ ሰርተው ያበሉኝ እነዚያም አይኖችሽ በፍቅር ያዩኝ ለስላሳው ምላስሽ ምክርን የሰጠኝ ርህርሁ ልብሽ ርህሩህ ያረገኝ የዞሩት እግሮችሽ ስዞር አብረውኝ የሚስቀው ፊትሽ ሳቅ ባገኘው ጊዜ ጠቁሮ ሲከፋኝ አልፈረሱም አሉ ተፈረሱ ማን ነው ልቤን ጭብጥ አርጎ የሚበታት ነው ተሰው አትጣላ ተው ታገስ ስትይኝ ግን ያንቺ ግፍ ባሰ ተግዜር ስታጣይኝ ጠላቴ ወዳጄ ሲከዳኝ ብታይ የኔም መቤት አንቺም መክዳትሽ ነው ወይ እቴጌ ተዋበች ክብሬ መጽናኛዬ የሃይማኖቴ ጌጥ የኑሮ ተስፋዬ የድንኳኔ ጫካ የዘውድ ጓደኛዬ እናቴ እመቤቴ ገረዴ ባሪያዬ ከየት አመጣሽው ይህንን ልማድ መከተል ሲገባሽ ተባልፊት መሄድ እቴጌ ተዋበች የሕይወቴ ግርማ ብርሃኔ ነይልኝ ውጦኛል ጨለማ እቴጌ ተዋበች የምወድሽ ሚስቴ ወንድም ብል ወንድሜ እህት ብል እህቴ የቀትር ጥላዬ የሌሊት መብራቴ የነውሬ መክደኛ ጓዳዬ ማጀቴ ቀድመሽኝ አትሩጭ ልቅደምሽ በሞቴ። አጼ ቴዎድሮስ የእንባና የከባድ ስሜት ስቃይ ይዟቸው እንባቸውንም ግጥሙንም ማንም ሊያያቸው በማይችልበት ቤተ መንግሥታቸው ውስጥ ነው እንደ ልብ አውርፈው የማይቀልላቸው ሐዘን ለጊዜው ከብ እንዲልላቸው አድርገው ለመተኛት የበገናቸውን ቅኝት እያስተካከሉ ሳሉ የንጉሠ ነገሥቱን በብርቱ መጎዳትና ማዘን በትክክል የሚያውቀው ጆንቤል ከጓደኛው ከቆንስል ፍዳውሌን ጋር ወደ ንጉሠ ነገሥቱ ሂዶ እንዲያጽናናቸው ተነጋግሮ ስለነበር በድንገት መጣና የግጥሙንና የእንባውን ድግስ በከንቱ አስቀረባቸው። ቤል ከፍዳውሌን ቤት ወጥቶ ከመምጣቱ በፊት የተነጋገሩትም የሚከተለው ነበር። ግዴለም ሂድ ጆን፣ የእግር በሽታ ስለሆነ እስከዚህ አያሰጋኝም። በአሁኑ ጊዜ ሰውየው እንዲህ እንዲህ ሥራ ቢሉ እንኳ እሳቸውን በቅርብ ሁኔታ ተማጽናና ስልታስቀድመው የሚገባህ ነገር ሊኖር አይገባም አለ ቆንስል ፕላውዴን። እውነትህን ነው፣ ብቻ አሁን በጣም ስላመመ እሳቸውን በጣም ሰግተው ነው እንጂ ብለያቸውስ አይወዱም። እኔ በጥጋቸው ከሌለሁ የሚተካው ጓደኛ በእንባ የሚታጠብ በገና ነው። ፕላውዴን፣ የኒህ ሰው ሁኔታ በጣም ያሳዝናል። በዚህ ጀግንነታቸውና ድፍረታቸው ላይ ያላቸው ለስላሳ ልብ በጣም ያስገርመኛል። የኔ ታላቅ ሰው ድል ምንነታቸውን ጭራሽ በማያውቅላቸው ህዝባቸው እጅ ስለሆነ ክበው ክበው ካቡ ያለ ጣራ እንዳይፈርስባቸው ስጋት ያዘኝ አለ ሊቀመኳስ ዮሐንስ። እርዳቸው ዮሐንስ እርዳቸው አደራህን። ለዚህ መከረኛ ሀገር ያሏት ተስፋ እሳቸው ብቻ ናቸው። ሂዳውን አጫውታቸው እግዚአብሔር ፈቃድ ሆኖ ወደ ሀገሬ በደህና በደርስ ዋና ስራዬ እንደሚፈልጉት ሁሉ ሀገራችን ጋር የጠበቀ ግንኙነት እንዲኖራቸውና እርዳታም እንዲያገኙ ለማድረግ መሞከር ይሆናል አለ ኮንስል ፕላውደን። ሊቀመኳስ ዮሐንስ ከተቀመጠበት ተነስቶ ደናደር ፕላውደን አለ ደናደር ጆን ሌላ ሚስት እንዲያገቡ ለመገፋፋትም ሞከር። በሚያምኑበት ነገር በጣም ደረቅ ስለሆኑ በመከር አለዝባቸው። በዚህ መጥፎ ሁኔታ ላይ እንዳሉ በግል ኑሯቸው ላይ ደግሞ ይሄን የመሰለ ችግር ይደርስባቸው በጣም ሊጎዱ ስለሚችሉና ተግዛብር ቀጥሎ እሳቸውን ማጽናናት የምትችል አንተ ስለሆን በርትታ አጽናናቸው። ምስኪን ፍጥረት ያለ መንጋ የተፈጠሩ እረኛ ታጣን መካከለ የተፈጠሩ ጻድቅ በህዝባቸው ኃጢያት የሚወቀሱ የሰው ነውር ተሸካሚ በሰው እድፍ ለመቆሸሽ የተቃረቡ ንጹህ አይ ያሳዝናሉ ጆን። አደራህን ልትረዳቸው የምትችል አንተ ብቻ ስለሆንክ አደራ እርዳቸው አለ ኮንስል ፕላውደን። በማንኛውም ጊዜ ንጉሱ ወዳሉበት ከመግባት ማንም የማይከለክለው ሊቀመኳስ ዮሐንስ ከፕላውደን ቤት ተመልሶ ንጉሰ ነገስት ቴዎድሮስ የበገናቸውን ቀኘት እያስተካከሉ ወደሚገኙበት ክፍል ገብቶ እጅ ነስቶ ቆመ። እንዴት አመሸ ዮሐንስ? ተተኸው መጣህ እንዴ? አሉ አልቄ ቴዎድሮስ ቀና ብለው የሊቀመኳስን ፊት እየተመለከቱ። የለም ምንም አይለኝ ሂድና ጃንሆን አጫውት ስላለኝ ነው አለ ሊቀመኳስ ዮሐንስ። ቁጭ በላ አሉ አልቄ ቴዎድሮስ። ሊቀመኳስ ዮሐንስ አንዱን ወንበር ቀርበብ አድርጎ ከአልቄ ቴዎድሮስ ጥግ ተቀመጠ። ሁለቱም ለጥቂት ጊዜ ጸጥ ብለው ከቆዩ በኋላ አቶ ብላዴን አሁንስ እየባሰበት ሄደ። አሁን ወሎ ደርሰን ስንመለስ የመጀመሪያ ስራዬ እሱን ምጽዋ ማድረስ ነው አሉ አጼ ቴዎድሮስ። ጃንሆይ ደህና ይሁን እንጂ በደህና ወደ አገሩ ሄዶ ይታከማል አለ ሊቀመኳስ ዮሐንስ። እሱን መልሰው ያልሰደዱልን እንደሆነ አሁን እንደሱ ያለ ቆንስል የምናገኝ ይመስልሃል አሉ አጼ ቴዎድሮስ። በሌላ ነገር ተሱ የሚበልጥም እናገኝ ይሆናል። ለኢትዮጵያና ለግርማዊነቶ እንደሱ ተልቡ የሚያስብ ሰው ግን አናገኝም። ጃንሆይ ፕላውዲን እኮ በኢትዮጵያ የእንግሊዝን ጥቅም ለመጠበቅ ብቻ የተቀመጠ የእንግሊዝ መንግስት ቆንስል አይደለም። ኢትዮጵያ በተለይም በግርማዊነቶ የምትተዳደረው ኢትዮጵያና ግርማዊነቶ ምን እንደሆናችሁ ለዓለም ለማሳወቅ የሚጣጣር የኢትዮጵያም ቆንስል ነው። እንዲያውም በእንግሊዝ ምክር ቤት ፕላውዲን የተላከበትን አገልግሎት ችላ ብሎ የንጉሠ ነገሥት ቴዎድሮስ አገልጋይ ሆኗል ብሎ አንድ የታወቀ ምክር ቤት አባል ከሶት የፕላውዴን ወንድም ከባድ የሆነና የከረረ መልስ ሰጥቶ በመጨቃጨቅ ላይ ያሉ መሆናቸውን አንድ ወዳጁ ሰው ደብዳቤ ጽፎለት አይቻለሁ አለ ሊቀመኳስ። ምን ያደርጉታል? ቆንስልነቱን ለመሻር እንደሆነ እኔ የፈለገውን ሹመት ሰጠዋለሁ አሉ አጼ ቴዎድሮስ በትካዜ። እሱ እንኳን ምንም አይደል፣ በእንግሊዝ ምክር ቤት የሚቀርብ ሐሳብ ሁሉም አይፈጸምም። በዚያ ምክር ቤት ውስጥ እጅግ ብዙ ሐሳብ ይቀርባል፣ እጅግ ብዙ ጭቅጭቅና ንዝንዝ ይሰማበታል። ነገር ግን ብዙ ጊዜ ሲጠርቁ የሚታዩት ከሁሉ በፊት እንግሊዞች፣ ከዚያ በኋላ የጥቅም ጓደኞቻቸው፣ ከዚያ በኋላም መላው የሰው ዘሮች ይጠቀሙባቸዋል ተብለው የሚታነበንባቸው ነገሮች ብቻ እንጂ የታሰበው ሁሉ በስራ ላይ አይውልም። ስለዚህ በፕላውዲን ላይ አንድ ነገር ሳያጣራ የሚወነጅል የምክር ቤት አባል ያቀረበው ሐሳብ ምንም ሊጎዳው አይችልም። ይልቁንም የፕላውዲን ታላቅ ወንድም ትሬቨር ቲቸል ፕላውዲን ለወንድሙ ሲከራከር የግርማዊነቱንም እውነተኛ ሰውነት በትክክል አስረድቷል። ወንድሜ ንጉሠ ነገሥት ቴዎድሮስን የሚደግፍ በእውር ፍቅር ተመርቶ ሳይሆን የሚሰሯቸውን ትክክለኛ ስራዎችና ኢትዮጵያንም ለመምራት በአገራቸው ካሉ ሰዎች ሁሉ የበለጠ ኃይልና የመሪነት ችሎታ ያላቸው ሰው መሆናቸውን በማየት ነው። ንጉሠ ነገሥት ቴዎድሮስ ያልተጣራ ወሬ ይዛችሁና በአፍሪካውያን ላይ ባላችሁ የተሳሳተ ጠቅላላ ግምት እየተመራችሁ እንደምታስቧቸው አውሬ የሆኑ ፍጡር አይደሉም በማለትና ሌላም ብዙ ነገር በመናገር ከሳሹን እያሳፈረ እውነተኛውን ነገር ገልጾታል አለ ዮሐንስ። ዮሐንስ ተፈረንጅም ውስጥ እንደዚህ ያሉ ዋሾች አሉ? አሉ አጼ ቴዎድሮስ ሊቀመቋስ በተናገረው ቃል በመገመረው ጃንሆይ ሰው በግል ተፈጥሮም ይሁን ተዘሩ በወረሰው ጠባይ አንዱ ተሌላው የሚለይባቸው ብዙ ጠባዮች አሉት በተከላላው ሲታይ ግን በሰዎች መካከል ብዙ የጋራ ደካማነቶች አሉ። ከነዚህ ደካማነቶች አንዱ ውሸት መናገር ነው። ውሸታምነት ያንድ ዘር ወይም ያንድ ትውልድ ብቻ የተለየ ክፋት አይደለም። በማንኛውም ጊዜና በማንኛውም ህዝብ መካከል ብዙ ዋሾች፣ ብዙ ሙነተኞች ሰዎች ተገኝተዋል ይገኛሉ። ነገር ግን የውሸቱና የእውነቱ መልክ ይለያያል። አውሮፓውያን በአሁኑ ዘመን ምቾት ወዳለው ኑሮ በየቀኑ ለመራመድ ስለሚፈልጉ ከፍተኛ ለሆነ ያገር ወይም የግል ጉዳያቸው ብዙ ቢዋሹ ነውር የሰሩ አይመስላቸው። ለማይናባ ነገር የሚዋሹም አሉ። ይሁን እንጂ ለማንኛውም ነገር የታመኑ ቀኖችና ወነተኞች ሰዎች ደግሞ ይገኛሉ። ዓለም ወደ ተሻለ አቅጣጫ ልትሄድ የምትችለው በወነተኞች ሰዎች ስራ እንደሆነም ይታመናል አለ ሊቀ መኳዝ ዮሐንስ። በአውሮፓ መልካም ሰዎች እንዳሉማ ሳላ ያውቃለሁ አሉ አጼ ቴዎድሮስ። ሰገጥ ፈጥ ብለው ሲያስቡ ከቆዩ በኋላ የኛ ሀገር ሰዎች የሚዋሹት ግን ለሀገራቸው በጠቅላላው ወይም ለግላቸው መልካም ነገር ለማስገኘት ሳይሆን የሀገራቸውን መልካም እድል ለማበላሸት ነው አሉ አጼ ቴዎድሮስ። ጃንሆይ ታውሮፓውያን መካከልም ብዙ አጋቢ ሰዎች አሉ። ኢትዮጵያ ውስጥም ብዙ መልካም ሰዎች አሉ። ብቻ የሚበዙት ሰዎች ክፉዎችና ዋሾች ተሆኑ የጥቂቶቹ ሰዎች መልካምነት እየተዳከመ ስለሚሄድ ኢትዮጵያን ተጥፋል ለማዳን አሁን ታሏት የሚበዙ መልካም ሰዎች እንዲኖሯት ያስፈልጋል አለ ሊቀ መኳዝ ዮሐንስ። አይ ያሉት ጨርሰው እንዳይጠፉ ማሰቡ ቀርቶ መልካም ሰዎች ይበረክታሉ ብለ ታስባለህ አሉ አጼ ቴዎድሮስ። ጃንሆይ የክርስቲያን ዋና ኃይል ተስፋ ስለሆነ ተስፋ እንቁረጥ። ከዚህም ጋር ለግርማዊነቱ አንድ ነገር መናገር ይገባኛል። ግርማዊነቱ ለአንድ ወይም ከዚህ ለሚበዙ ሰዎች ብቻ ሳይሆን ለሀገሩ ህዝብ በሙሉ የተፈጠሩ ስለሆነ አሁን ሀዘኑንም ለመፍታት ይሞክሩ። የቴጌን ስራና ሁኔታ እያስተላሰሉ ዘወትር ቢያለቅሱላቸውና ቢጨነቁላቸው የራስዎን አቋም ተመጉዳትና በዚህም እግዚአብሔር እንዲጠብቁት የጣለቦትን አደራ ተማጓደል በቀር ለእሳቸው ምንም ነገር ስለማይጠቅማቸው ለሀገሩ ሲሉ ሀዘኑን ለመፍታት ይሞክሩ አለ ሊቀ መኳዝ ዮሐንስ። አደራዬንስ አልረሳውም፣ ሀዘኑን ግን ሆዴ እንዴት ይቻለው ትለኛለህ ዮሐንስ አሉ አጼ ቴዎድሮስ። በዚህ ሁኔታ ሲወያዩ አምሽተው ሊቀ መኳዝ ዮሐንስ እጅ ነስቶና ተሰናብቶ ወጣ። ምዕራፍ 43 ጋፋት። የሀገራቸው መኳንንትና ካህናት እጅግ በሚያውቋቸው በዚያ ጊዜ ቤልና ክላውዴን ንጉሠ ነገሥት ቴዎድሮስን በጣም አድርገው ይደግፉ ስለነበር ንጉሠ ነገሥቱ ከውጭ ለሚመጡ ወንጌል ሰባኪዎችና አስተማሪዎች በተለይ ከእንግሊዝ አገር ለሚመጡት ሁሉ የፍቅር እጃቸውን ዘርግተው ነበር። ጋፋት የምትባለዋን ከደብረ ታቦር ትንሽ ፈቀቅ ብላ የምትገኝ ለሥራ ምቹ የሆነች ከተማም ለእነሱ ሰጥተዋት የብረታ ብረቱ የእንጨቱ የጠፍሩ የኖራው በጠቅላላው የብዙ ነገሮች ሥራ እየተከናወነባት ብዙ ኢትዮጵያውያንም በእጅ ሙያ እየሰለጠኑባት ትገኝ ነበር። ንጉሠ ነገሥት ቴዎድሮስ ዓላማቸውን ለመቅጨት የተነሳሱባቸው ወገኖቻቸውና የተወደዱ ባለቤታቸውን በድንገት የቀማቸው ሞት ያሳደሩባቸውን እጅግ ከባድ የሆነ ሐዘን ለማቃለል ከሚረዷቸው ጥቂት ነገሮች አንዱ እንዲያውም ከሊቀ መኳዝ ዮሐንስ ምክር ቀጥሎ ታላቁ ነገር ወደ ጋፋት ሄዶ በዚያ የሚከናወነውን አስደሳች የሥራና የትምህርት እንቅስቃሴ ሲመለከቱ መቆየት ነበር። ውሃው እጅግ ሰፋፊ ከሆኑ የብረት በርሜሎች ተቀጣጥሎ በተሰራው አሸንዳ አዘቅዝቆ ሲወረወር እንደ እንዝርት በሚያሽከረክረው መንኮራኩር በዚህም በዚያም የሚዟዟሩ የላስቲክ መቀነቶች በየአቅጣጫው አንዳንድ ነገር ሲያሽከረክሩ አንዱ መዘውር እንጨት ሲፈነጥቅ አንዱ መዘውር ኖራ ሲፈጭ አንዱ መዘውር ወናፍ እያናፋ ናሱን ብረቱን ብሩን መዳቡን ወርቁን ሲያቀልጥ አንዱ መዘውር ባሩድ እየወቀጠና እያንኮረኮረ ሲያወርድ ከዚያም እያንዳንዱ ፈረንጅ ባንድ ኢትዮጵያዊ ጀርባ ሆኖ መዶሻ መላሪያ መጋዝ መጥረቢያ ወይም ሞረዲያ ሲዝና እንደዚህ ስራ ያያለ ሲያሳይ አጼ ቴዎድሮስ ሁሉንም እየተዘዋወሩ ሲያዩ ቆይተው ወደ ኮረብታው አናት ወጥተው ከሊቀ መኳንንት ዮሐንስና ከፕላውዲን ጨዋታ ጋር ያን ቀዝቃዛ አየር ሲቀበሉ ቆዩና ወደ ደብረ ታቦር በሚመለሱበት ጊዜ ጥቂት ደስ ብሏቸው ያመሹ ነበር። ምንም እንኳ የአገሪቱ አንድነትና ሰላም ጨርሶ ቢናጋባቸው የፈረሰውን ሰላም እንደገና መልሰው አገሪቱንም ባንድነት አጠብቀው ለማሰልጠን የነበራቸው ተስፋ ገና አልሞተም ነበር። አገራቸውን ለማሰልጠንም የአውሮፓውያን እርዳታ ምን ያህል እንደሚያስፈልጋቸው በትክክል ያውቁት ነበር። ስለዚህ ከደብረ ታቦር ከተማ በእግር ከአንድ ሰዓት የበለጠ ማትወስደውን ጋፋትን መርጠው ወደ ኢትዮጵያ ለመጡት አውሮፓውያን ሰጧቸው። የጋፋት ከተማ ለአውሮፓውያኑ መስፈሪያ እንድትሆን መመረጧ በሁሉ ነገር አዲሱና የምትታይና እጅግ ደስ የምትል ከተማ አድርጓት ይገኝ ነበር። በዘመኑ ከማንኛውም ቦታ ይበልጥ አዲስ የሆነ የሥራ እንቅስቃሴና አዲስ ትምህርት ይታይባታል። በውስጧ የነጭ ዘሮች እንዳበሾች በስተው የሚታዩበት ጊዜ ነበር። በአማርኛ ቋንቋ የታተሙ መጽሐፍ ቅዱስና ሌሎችም ጽሑፎች ለሕዝብ ይታደሉባት ነበር። የተሰሩባት ቤቶች አዲስ መልክ የሚታይባቸውና ውቦች ነበሩ። እነ ማርቲን ፍላት በአማርኛ ቋንቋ ሲያስተምሩባትና ወንጌል ሲሰብኩባት ይታይ ነበር። አጼ ቴዎድሮስ በዚያ ጊዜ የራሳቸው አምባ አርገው ሁሉንም ነገር ያስቀምጡበት ወደ ነበረው ወደ መቅደላ ሲሄዱ በመዘጋጀት ላይ ሳሉ አንድ ቀን ጋፋትን ጎብኝተው ወደ ደብረ ታቦር ይመለሱ ነበር። በአንድ ቦታ ላይ አጼ ቴዎድሮስና መኳንንቱ ሁሉ ከበቅሎ ወርደው በእግር ወደ አንድ ኮረብታ አፋፍ ላይ ሲወጡ ቆንስል ፕላውዲን ከዘራ ይዞ እንክስ ሲል ለመራመድ ተስኖ ታየ። አጼ ቴዎድሮስ ለረጅም ጊዜ እግረ በሽተኛ ሆኖ ወደ ቆየው ቆንስል ቀረብ ባሉና ክንዱን ያዛርገው አይዞህ አሁንስ በምንም ሁኔታ ምጽዋ ደርሰሃለሁ አሉት። እሺ ጃንሆይ፣ በዚህ ሁኜ አገሬን ብቻ ሳይሆን ግርማዊነቶንና ኢትዮጵያን ጨምሬ ባገለግል የመጨረሻው ታላቅ ምኞቴ ተፈጸመልኝ ማለት ነበር፣ ግን አልሆንልኝ አለ። ጥቂት ተቆየው ለህይወቴም ሳያሰጋኝ አይቀርም አለ ቆንስል ፕላውዴን። ተምት ሞትማ ሂድ እንጂ በዚያውንም ብዙ ልትረዳኝ ትችላለህ። ንግስት ቪክቶሪያ የምፈልጋቸውን አስተማሪዎችና ሰራተኞች በቶሎ ባይልኩልኝ እንኳ በራሳቸው ፈቃድ ወደ ኢትዮጵያ የሚመጡ ሰራተኞችና አስተማሪዎች ቢገኙ በፈለጉት ነገር ሁሉ እየረዳኋቸውና ብዙ ገንዘብ እየከፈልኳቸው ሊኖሩ የሚችሉ መሆናቸውን እያስረዳህ ብትልክልኝ ከፍተኛ እርዳታ ነው አሉ አጼ ቴዎድሮስ እጁን ቀስ አድርገው እየለቀቁና ጎን ለጎን እየተራመዱ። ጃንሆይ፣ እንግሊዝ ሀገር ቀርቶ ተምድር ጫፍ ላይ ብቀመጥ ለኢትዮጵያና ለግርማዊነቶ ላበረክት የምችለው አገልግሎት ታለ በጭራሽ አልቆጥበው አለ ቆንስል ፕላውዴን። አቶ ቡላዴን፣ እኔ መቼም እንደምታውቀው የአገሬ መሬት ሁሉ እንደ ጋፋት የሥራ ቦታ እንዲሆን ነው የምፈልገው አሉ አጼ ቴዎድሮስ። በጣም ተሰለጠኑት የአውሮፓ ሀገሮች እንዳንዱ ሊያደርጓት ይችላሉ አለ ቆንስል ፕላውዴን። ለመሆኑ አውሮፓውያን ያን ያህል ሊሰለጥኑ የቻሉት እግዚአብሔር መርጦ ስለፈጠራቸው ነው ወይስ በሌላው ዓለም ክፍል ሊገኙ ያልቻሉ አዋቂዎች ተመካከላቸው ስለተፈጠሩላቸው አሉ አጼ ቴዎድሮስ። አውሮፓውያን ተሌላው ዘር ተለይተው የእግዚአብሔርን ጸጋ ታድለው የተፈጠሩ ሰዎች አይደሉም። ነገር ግን እግዚአብሔር ለሰው ልጆች በሙሉ የሰጠውን ጸጋ አስቀድመው ተጠቅመውበታል። ስለ አዋቂዎቻቸውም ቢሆን ምናልባት እንደነሱ ያሉ በእውቀት የታደሉ ሰዎች በሌላው የዓለም ክፍልም ሳይፈጠሩ አልቀሩ ይሆናል። ነገር ግን የአውሮፓ አዋቂዎችን ከሌሎች አዋቂዎች የተለዩ አድርጓቸው የተገኘው ያሰቡትን ነገር ለመፈጸም ያላቸው ትዕግስት ነው። አንድ መልካም አውሮፓዊ ለሚያምንበት ነገር የማያቋርጥ ችግርና ፈተና ቢደርስበትም እሱን ችሎ ላደርገው እችላለሁ ወይም ይገባኛል የሚለውን ነገር ይከታተላል። ይህ አይነቱ የጥቂት ሰዎች የመንፈስ ብርታትም አውሮፓ ታለም ሁሉ ቀድማ በግዙፍ ስልጣኔም በመንፈስ ርቀትም እንድትራመድ አደረጋል አለ ቆንስል ፕላውዴን። ህዝብ አንድ ሆኖ ለመልካም ስርዓት አልተሰለፈ የጥቂት ሰዎች ብርቱ መንፈስና ቀና ሐሳብ ብቻ ከፍተኛ የጋራ እድገትን ያስገኛል ብለህ ታስባለህ አሉ አጼ ቴዎድሮስ። ያስገኛል ጃን ሆይ ብዙ ሰዎች የሚጠቀሙባቸውና የብዙ ሰዎችን የኑሮ አቋም የለወጡ ብዙ ታላላቅ ሰዎች ባንዳን ታላላቅ ሰዎች ዕውቀትና ትግስት የተገኙ ናቸው። ዓለምን በሰፊው የጠቀሟትና የለወጡ ሰዎች ቢቆጠሩ አንድ ሁለት ተብለው ተቆጥረው የሚደረስባቸው ናቸው አለ። አንገቱን ደፍቶ ከዘራ እያነከሰ ከንጉሠ ነገሥት ቴዎድሮስ ጎን የሚያዘግመው ቆንስል፣ የኛ ነገር ሁኔታ ስታየው የሚቻል ይመስላል ዮሐንስ አሉ። ብቻቸውን የገነቡት ሥራ እየተናጋባቸው በመሄዱ ለወደፊት ቅዳቸው መሳካት የተጠራጠሩት ንጉሠ ነገሥት ለጥጋቸው ሆኖ ኋላ ኋላቸው ወደሚከተለው ሊቀ መኳሳቸው ዘወር ብለው፣ እውነት ነው ጃንሆይ፣ አንድ ሰው ዓለምን በሙሉ ሊጠቅምም ሊጎዳም የሚችል ከፍተኛ ሥራ ሊሰራ ይችላል። ግን ብቻውን ሆኖ አይደለም። ማንም ብርቱና አዋቂ ሰው ብቻውን ሆኖ በሚሰራው ነገር ብቻ ሊኖር ቢል ዓለምን ቀርቶ ራሱን ብቻ መጥቀም አይችልም። የአንድ ሰው ጠቅላላ ኑሮ ከሌሎች ሰዎች ኑሮ ጋር የተቆራኘ ነው። ይሁን እንጂ ብዙ ሰዎች ሊሰሩት የማይችሉትን ሥራ የመስራት ችሎታ ያለው ታላቅ ፍጡር መኖሩ አይካድም። ሩክሳኔት ግርማዊነቱ ለኢትዮጵያ የሰራውን ያህል ለመስራት የኢትዮጵያ መሳፍንት ሁሉ በአንድ ላይ ቢፈልጉ በጭራሽ አይችሉም ነበር። ከዚህም ጋር የኢትዮጵያ ሕዝብ ታላቅ ሰውነቱን አውቆ የሥራውን ዓላማ ሳልተከተለ ድካሙንና ጥረቱን ሁሉ በከንቱ ሊያስቀርቦት ይችላል። ስለዚህ አንድ ሰው ብቻውን ከፍተኛ ሥራ መስራት ይችላል፣ እንዲሁም ሌሎች ሳልተባበሩለት ብቻውን መስራት አይችልም የሚሉት አነጋገሮች ሁለቱም እውነት የሚባሉባቸው ምክንያቶች አሏቸው አለ ሊቀ መኳስ ዮሐንስ። እርግጥ ነው አንድ ሰው ምንም እንኳ በሰባዊ ተፈጥሮ እንደ ሁሉም ሰው ቢሆን የእግዚአብሔር ኃይል ሲያድርበት ከማንም የበለጠ ሰው ሊሆንና ብዙ ሰዎች የሚጠቀሙበትን ሥራ መስራት እንደሚችል አውቃለሁ። ግን አሁን አንተም እንደተናገርከው የሌሎች ድጋፍ በጣም አስፈላጊ ይሆናል። እስቲ አሁን የኔን ችግር ተመልከት። በዚህ የገነባሁትን ሲያፈርሱ፣ በዚህ የተከልኩትን ሲነቅሉ ሥራዬን ሁሉ ያበላሹብኛል አሉ አጼ ቴዎድሮስ። እዚህ ሁኔታ እየተወያዩ ወደ ኮረብታው አናት ወጥተው የአካባቢውን የምድር አቀማመጥ ሲመለከቱ ቆይተው ወደ ከተማ ተመለሱ። ምዕራፍ 44 የማዕቱ ጦርነት መጀመር። ንጉሠ ነገሥት ቴዎድሮስ ገና ደብረ ታቦር ላይ እንዳሉ ከድሮው እጅግ የሚበዛ ጦር ያዘጋጀው አመዴ በሽር ወደ መቅደላ ሲጓዙ ሊገጥማቸው መዘጋጀቱን ሰሙ። ከዚያም መቅደላ መሄዱን ተዉና አመዴ በሽር ወደሚገኝበት ዘመቱ። በዚህ ጊዜ ወደ ወሎ ሲሄዱ ባላገሩ ሁሉ ከአመዴ በሽርና ከሌሎች የሽፍታ አለቆች ጋር ተባብሮ ስላገኙት ንጉሠ ነገሥት ከሆኑ ጀምሮ ከልክለውት የቆዩት የባላገር ቤት ብዝበዛ እንዲፈጸም ለወታደሮቻቸው ትእዛዝ ሰጡ። ባለፈው ጊዜ ሁሉ ከባላገር ቤት ገብቶ የዳሮ ጫጭት እንኳ ያረደ ወታደር ቢገኝ እጁን እስከ መቆረጥ ድረስ ይቀጣ ነበር። አጼ ቴዎድሮስ እየዘመቱበት ለወታደሮቻቸው የሚሰጡት አዋጅ ሰላምንና መልካም አስተዳደርን ለመመስረት እንጂ ሕዝብን ለመዝረፍና ለማጉላላት ስላልመጣን፣ ምናልባት እህል ውሃ ቢቸግራችሁ ባለቤቱ የሚችለውን ያህል እህል ውሃ ከመቀበል በስተቀር የአንድ ሰው ቤት እንዳትነኩ የሚል ቃል የሚገኝበት ነበር። በዚህ ጊዜ ግን ይህ አይነቱን ትእዛዝ ሊሰጡ አልቻሉም። ይልቁንም ለአመዴ በሽር ወይም በወንድነት ገጥመኸኝ አይለይልን፣ ፊቴን ወደ ወሎ ሳዞር በረሃ ትገባለህ ወይ አርፋ ትቀመጥና ሕዝቡ በሰላም እንዲኖር አታደርግ፣ እኔ የተነሳሁት ኢትዮጵያ አንድ ለማድረግ ያንተን ዘመዶችና ክርስቲያኖችን በአንድ መሶብ ለማብላት እንጂ ማንንም ለማጥፋት አይደለም። ተውግባ ላለፈው ጥፋትህ ምሕረት አድርጌልሃለሁ ብለው ቢልኩበት ፍጹም የሆነ ድንቁርናና የአረብ ስብከት ያለበት መልስ ላከባቸው። ንጉሠ ነገሥት ቴዎድሮስ ይህን ሲሰሙ እኔስ አገሬን እንውረር የሚሉትን የግብፅና የቱርክ እስላሞች እንጂ የአገሬን እስላሞች አንድ ቀንም ጠልቼ አላውቅም ነበር። አመዴ በሽርም ቢሆን ለግዛቱ ብሎ እንጂ ስለ ሃይማኖቱ የሚዋጋኝ መስሎ እስከ ዛሬ አይታየኝም ነበር። ባለ ደምነን ታለም ይሁን በሉ፣ የእሱና የመሰሎቹ ተባባሪዎች የሆኑትን ሁሉ እንደፈለጋችሁ ዝረፉ ብለው አዘዙ። የእሳቸው በወሎ ያን ያህል ጊዜ መንከራተት፣ የእቴጌ ተዋበች በዚያ መሞት፣ የብዙ ታማኝ አሽከሮቻቸው በዚያ መውደቅ የንጉሱን ቁጣ ጸጸት ተጨመረበት። ይህን የግድየለሽነት ትእዛዝ ሰጡ። ትእዛዙን ለማስከበር ከእግዚአብሔር የታዘዘ ይመስል በንጉሠ ነገሥት ቴዎድሮስና በአመዴ በሽር ወታደሮች በተጨነቀው የወሎ ግዛት ሕዝብ ላይ ከፍተኛ ረሃብና ቸነፈር ወረደ። የንጉሠ ነገሥቱ ወታደሮች የአመዴ በሽር ወታደሮች ታዩበት የሚባለውን የባላገር መንደር ሁሉ ከብቱን፣ ያለችውን ትንሽ እህል፣ ልብሱን፣ ብሩን ይዘርፉት ጀመር። ወታደሩ ሁሉ እህል እስከሚረሳ ድረስ ከጧት እስከ ማታ ስጋ ሲሰለቸው ቋንጣ፣ ቋንጣ ሲሰለቸው ስጋ፣ ጥብስ ሲሰለቸው ብርንዶ፣ ብርንዶ ሲሰለቸው ጥብስ እያለ የወሎን ከብት ጎመን አደረገው። በንጉሠ ነገሥቱ ሰፈር አካባቢ የሚገኙ የወታደር ሰፈሮች ሁሉ ከጥቂት እንጨቶችና ከብዙ የከብት ቆዳዎች የተሰሩ ሆኑ። አጼ ቴዎድሮስ በሕግና በሰላም ለማስተዳደር ያን ያህል ለምነው፣ ያን ያህል ታግሰው፣ ስለ ሰላም የነበራቸውን ተስፋ ሲቆርጡ ወታደራዊ ትእዛዝ በመስጠታቸው በየቦታው የሚታረደው ከብት ብቻ መሆኑ ቀርቶ ሰው ጭምር ሆነ። ቀደም ባለው ጊዜ ማንኛውም ጠላት ቢሆን ያለ ፍርድ እንዳይሞት እጅግ ሲጠነቀቁና ብዙ ጠላቶቻቸውን እንደ ወዳጆቻቸው ሲያከብሩ የኖሩት ንጉሠ ነገሥት ጸጸት፣ ሐዘን፣ በሕዝብ ክፋት የመጣ ብርቱ ብስጭት፣ የተፈጥሮ ብስጩነት፣ ከፍተኛ ቸልታና ጭካኔ ስላሳደሩባቸው የሰው ሕይወት ዋጋ ቢስ ነገር ሆነ። እግዚአብሔርን ካልፈራ አንድ ወታደር 10 ሰው ገደለ ቢባል ምንም ጥፋት የሰራ አልመስላቸው አለ። የሚማርኩትንም ሽፍቶች እንደ ድሮው ወደ ፈለጋችሁበት ሂዱ እያሉ በምህረት በመልቀቅ ፈንታ ዋና ዋናውን አጥፊ፣ አንተ እስከ ጊዜው ኑሮ ሟችና ፈራሽ የሆነው እጅና እግር ሲቆረጥ እንዲህ ተተሰቃየህ፣ የሕዝቧን ሃይማኖት መልካም እድልና መልካም ኑሮ ይዛ እስከ ህልፈተ ዓለም መኖር የሚገባት ኢትዮጵያ እጅና እግሯን ስትቆራርጧት ምን ያህል እንደምትሰቃይ በዚህ ተረዳው እያሉ እጅና እግሩን ሲያስጎማመዱት የቀረውን ወደ መቅደላ እየላኩ ያስሩት ጀመር። አመዴ በሽር ራሱ ውሃ ይብላኝ ብሎ ሸሽቶ ሲያመልጥ አብዛኛውን ሽፍታና የነሱ ተባባሪ የተባለውን ሁሉ ደምሰው በዚያው እንዳሉ ከመቅደላ አንድ አሳዛኝ ወሬ ደረሳቸው። መቅደላ ካሉት ሹሞቻቸው የተላከው ደብዳቤም ጃንሆይ፣ ተቋራ ኑሮ ጀምሬ እስከዛሬ ድረስ አምነውትና ወደውት የኖሩት የመቅደላ ገዥም አድርገውት እስከዛሬ የቆየው ግራዝማች አለሜ እና አመዴ በሽር ጋር ሲላላቅ ቆይቶ ስለነበር አሁን ጃንሆይ ሁሉንም እየደመሰሱ መምጣቱን ስላወቀ ከርቶ ጠፍቷል የሚል አሳዛኝ መርዶ ነበረበት። ደብዳቤውን ደጋግመው ካነበቡ በኋላ የመልክተኛውን ፊት ቀና ብለው እያዩ ይህን ደብዳቤ እውነት ተመቅደላ ነው ያመጣኸው አሉ አጼ ቴዎድሮስ። አዎ ጃንሆይ አለ መልክተኛው በትካዜ። አለሜ ሞተ ነው ወይስ ከዳም ይሉት? ከዱ እንጂ ጃንሆይ። አለሜ የኔው ግራዝማች አለሜ? አዎ ጃንሆይ። ኧረ አለሜ ተከዳኝ እንግዲህ ማንን ልመን አሉና አጼ ቴዎድሮስ በሁለት እጆቻቸው ሁለቱን ጆሮ ጥራዎቻቸውን ይዘው መሬት መሬት ሲያዩ ከቆዩ በኋላ እልፍኛ አሽከሩን ጠርተው አሁን ሊቀ መኳስ እንግዳንና ገብርዬን በችኮላ አስጠራልኝ አሉ። ከዚያም ጥቂት ተከዝ ብለው መሬት መሬቱን ሲያዩ ቆዩና ወደ መልክተኛው ቀና ብለው እሱስ ይሁን አምባውስ እንዴት ነው አሉ። አምባው እንደነበረው ነው፣ ምንም አልሆነ አለ መልክተኛው። ለመሆኑ ብዙ ሰው አብሮት ከዳ? የራሳቸው አሽከሮች ብቻ ናቸው። እንግዲህ እግዚአብሔር ይፍረድበታ። ከዚህ በላይስ እንዴት ላምነው እችላለሁ? አጼ ቴዎድሮስ መልክተኛውን ሲጠያይቁ እነ ሊቀ መኳስ መጥተው ገብተው እጅ እየነሱ ቆሙ። ተቀመጡ አሉ አጼ ቴዎድሮስ ትካዜ ባለበት ድምፅ። ሊቀ መኳስ ዮሐንስ ከአጼ ቴዎድሮስ ጠጋ ብሎ ሲቀመጥ ራስ እንግዳና ፊት አውራሪ ገብርዬ በስተግራ በኩል ጥቂት ዝቅ ብለው ተቀመጡ። አጼ ቴዎድሮስ ወደ ራስ እንግዳና ወደ ፊታውራሪ ገብርዬ እየተመለከቱ እንግዳ አሉ። አቤት አሉ ራስ እንግዳ። ገብርዬ አሉ ንጉሠ ነገሥቱ። አቤት አሉ ፊታውራሪ ገብርዬ። እናንተስ መቼ ነው የምትገዱኝ? አሉ ንጉሰ ነገስት ቴዎድሮስ። እንዴት ጃን ሆይ? አሉ ራስ እንግዳ። ፊታውራሪ ገብርዬም አከታትለው ስንሞት ጃን ሆይ? አሉ ዓለሜ ከዳኝ እኮ አሉ አጤ ቴዎድሮስ። ሊቀ መኳስ ዮሐንስ ፊቱ በሐዘን ቀልቶ የቱ ዓለሜ ጃን ሆይ? አለ። ሁሉም በድንጋጤ ክው ብለው አጤ ቴዎድሮስን ይመለከቱ ጀመር። ዓለሜ እኔው እንደነ እንግዳ እንደነ ገብርዬ ታሪክ የፍቅራችንን ታሪክ ትነግርህ የኖርሁት በየጦሩ ግንባር ሳይገዳኝ አብሮኝ የኖረው ባላጋራዎችን ያሰርኩበትን ንብረቴን ሁሉ ያስቀመጥኩበትን የመጨረሻው ከተማዬና አምባዬ አድርጌ የጠበቅሁትን መቅደላን ጠብቅ ብዬ ከታላቅ እምነት ጋር የሾምኩት ዓለሜ ከዳኝ አሉ አጼ ቴዎድሮስ። ጃንሆይ ለመሆኑ ያስቀየሟቸው ነገር ኑሯል? አለ ሊቀ መኳስ። እግዚአብሔር ይቀየምብኝ ዮሐንስ፣ አላስቀየምኩትም። ሳይበድለኝ ያስቀየምኩትስ ይህን የእግዚአብሔር ሰው ነው። ማረኝ እንግዳ፣ ስለ እግዚአብሔር ይቅር በለኝ። ያለ ምክንያት አስሬ አጉላልቻለሁ፣ ማረኝ አሉ አጼ ቴዎድሮስ ከተቀመጡበት ተነስተው። አጼ ቴዎድሮስ በትንሽ ምክንያት ተጠራጥረው ታማኝ አሽከራቸውን ራስ እንግዳን ለጥቂት ጊዜ ያስተዋቸው ስለነበር በዚህ ይጸጸቱ ነበር። ራስ እንግዳ ከተቀመጡበት ብድግ አሉ። ታውራሪ ገብርዬና ሊቀ መኳስም አብረው ተነሱ። ጃንሆይ ጌታ አሽከሩን ቢቀጣ ጥፋት ነው ወይ? ይልቅስ እኔ ስላስቆጣሁት ይማሩኝ አሉ የአጼ ቴዎድሮስ ቅንና ታማኝ አሽከር ራስ እንግዳ በአጼ ቴዎድሮስ ጫማ ላይ ተደፍተው። አንተ ማረኝ የኔ ጌታ፣ አንተ ማረኝ እያሉ አጼ ቴዎድሮስ ዝቅ ብለው አንገታቸውን አቀፉና ራስ እንግዳን አነሷቸው። ይህ በሚሆንበት ጊዜ አራቱ ሰዎች በጣም ተክዘው ይታዩ ነበር። ሁሉም በየነበሩበት ተመልሰው እንደተቀመጡ ወደፊት ስለሚቀጥለው ጦርነት ውይይት ጀመሩ። አሁን ወዴት ብንሄድ ይሻላል? ጎጃምም ሸዋም አምጸዋል። ወገራና ሰሜንም ተነጋረድ ጋር ነን ማለት ጀምሯል። በትግሬም ካሳ ሰባ ጋዲስ በነ ንጉሴ ኃይል ጨርሶ ለመሸነፍ ምንም አልቀረው አሉ አጼ ቴዎድሮስ። እርግጥ ነው ሁሉም አምጸዋል፣ ግን አስቀድመን ንጉሴን መውጋት አለብን። ምክንያቱም አንደኛ በትግሬ የሚገኙ አውሮፓውያን ካቶሊኮች የንጉሴ መንግስት በፈረንሳይ መንግስት ዘንድ እንዲታወቅ ስላደረጉ ከቀን ወደ ቀን በመደርጀት ስለሚገኝ ነው። ሁለተኛ ትግሬ ዋናው የኢትዮጵያ በር ስለሆነ ማንኛውም ጠላት ቢሆን በዚያ በኩል አስቀድሞ ማስወገድ ስለሚገባ ነው አለ ሊቀ መኳስ ዮሐንስ። እኔም ያሰብኩት ይሄን ነው። አንተ ታቀረብካቸው ምክንያቶች ሌላ አቶ ቡላዴን ምጽዋ በሰላም ማድረስ ስላለብን ንጉሴን ተሁሉ በፊት መውጋት ይገባኛል አሉ አጼ ቴዎድሮስ። አዎ እሱም አንድ አስፈላጊ ነገር ነው አለ ሊቀ መኳስ። ወደ ተድላጓሉና ወደ አመሌ መሽር መዝመጥ መቼም ረዳቶቻቸውን ለማጥፋት እንጂ እነሱ እንደሆኑ ቆመው አይገኙ አሉ አጼ ቴዎድሮስ። ጦርነቱን አስቸጋሪ ያደረገው እኮ ይሄ ነው። ወይ ህዝቡ ደካማነታቸውን አውቀው አንከተላቸውም አይላቸው፣ ወይ እነሱ ገጥመው ቆርጦ ይለይልን አይሉ አሉ ራስ እንግዳ። ፊት ለፊት የሚገጥመን ቢሆንማ ይህ ሁሉ ችግር መች ይደርስ ነበር አሉ ፊታውራሪ ገብርዬ። ለማንኛውም ነገር የንጉሴን ነገር አንድ መንገድ እናስይዝና ሌላውን ሁሉ በኋላ እናስባለን አሉ አጼ ቴዎድሮስ።
ታጠቅ ብሎ ፈረስ ካሳ ብሎ ስም ባርባር ይሸበራል ኢየሩሳሌም እኔማዩ ቱርክ ባይ የምሸሽ ነው። መቅደላ አፋፉ ላይ ጮት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔማዩ ቱርክ ባይ የምሸሽ ነው። መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር። በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት። እኔ መዩ ቱርክ ባይ የምሸሽ ነው።
Thank you.